ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። በኦነግ አሸባሪዎች ታግተው መደረሻቸው የጠፋው የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት 17 የአማራ ወጣቶች ደህንነት በአስኪ ሁኔታ ላይ እንደሚገኝ የማይረዳ የለም ብለን እናምናለን። ይህ ከቦኮ ሐራም የናይጄሪያው አሸባሪ ቡድን የተኮረጀ አሳፋሪ ተግባር በአገዛዙ በኩል ምንም አይነት ትኩረት አልተሰጠውም። እንዲያውም ያገዛዙ አቋም በጣም አጠራጣሪና አጠያቂ መሆኑ ቀደም ብሎ በሚሰጠው አደነጋጋሪ መግለጫዎች ተጋልጧል። ወላጆቻቸውን እንኳ ማጽናናት ይቅርና ስለሁኔታው ትንፍሽ እንዳይሉ አስጠንቅቋል። እነዚህ ወጣቶች በአቅመቢሶች ሰቆቃ በሚደሰቱ ደንቆሮ አሸባሪዎች እጅ ወድቀው ሲንገላቱና ሲሰቃዩ ረቡዕ ሰኔ 24 ቀን 111 ቀናት አለፋቸው። ወጣቶቹ ተለቀው የነጻነት አየር የተነፈሱ ዘንድ ሁላችንም የተቻለልን ማድረግ ይጠበቅብናል። በፌስቡክ፣ በትዊተር፣ በኢንስታግራም፣ በየሬዲዮ ጣቢያው የተንገላቱባቸውን ጊዜዎች እየጠቀስን እንዲፈቱ በአገዛዙ ላይ ጫና እናድርግ እንጠይቅ። ያንስናደርግ የህሊና ረፍትም እናገኛለን። ይህ ደግሞ የሚጠበቀው ከሁሉም ኢትዮጵያውያን ነው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 24 ቀን 2012 ዓመተ ምህረት ነው። ዝግጅታችንን በዜና እንጀምራለን። በማስከተልም ያረረበት ያማስል በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። ከዚያም የትምህርት መለኪያ የእውቀት ማዛቢያ ሊሆን አይገባም በሚል ርዕስ የቀረበ ሌላ አተታ አሰምተን በመጨረሻም ከዚህ ቀደም በፍኖተ ዴሞክራሲ ተላልፎ የነበረ ጽሑፍ አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ማክሰኞ ሰኔ 23 ቀን ከአርቲስት ሀጫሉ ሁንዴሳ ጋር ተያይዞ በየአካባቢው በተቀጣጠለው ተቃውሞ ቢያንስ 52 የሚደርሱ ዜጎች መሞታቸውንና በርካታ መቁሰላቸውን የፌዴራል ኮሚሽን ባለስልጣኖች ገልጸዋል። የሞቱት ሰዎች ቁጥር 52 መድረሱ በባለስልጣኖች ይገለጽ እንጂ ቁጥሩ ከዚህ በጣም ከፍ ሊል እንደሚችል በርካታ ክፍሎች እየገለጹ ይገኛሉ። በናዝሬት 10 ሰዎች መሞታቸውንና ከ80 በላይ መቁሰላቸውን የአካባቢው ሆስፒታል ባለስልጣኖች ለጤና ተቋሞች ይገለጹ ሲሆን የከተማዋ ከንቲባ ቢሮና ሌሎች ቤቶች መቃጠላቸውና የንብረት መውደም የደረሰ መሆኑ ታውቋል። በአዲስ አበባ በሶስት ቦታዎች የፈነዱት ቦምቦቹን ያፈነዱት ጨምሮ የበርካታ ሰው ህይወት መጥፋቱን የፌደራል ፖሊስ ኃላፊዎች ተናግሯል። ምን ያህል እንደሆኑ ባይገለጽም ከጸጥታ አስከባሪዎች መካከል የሞቱና የቆሰሉ መኖራቸውን ባለስልጣናቸው አስተውቋል። ከተቃጠሉት ሆቴሎች መካከል በሻሸመኔና በሌሎች ቦታዎች የሚገኙት የኃይሌ ገብረስላሴ ሆቴሎች ሲገኙበት የሌሎች ሰዎች በርካታ ንብረትም የወደሙ መሆናቸውን ተነግሯል። በጅማ ዶሎና ሃይላንድ የተባሉ ሆቴሎች የተቃጠሉ ሲሆን የመኪና ጋራዦችና የግለሰቦች የንግድ ሱቆች ተቃጥለዋል። ማክሰኞ ሰኔ 23 ቀን ማታ የፌደራል ፖሊስ ኮሚሽነርና የኦሮሚያ ፖሊስ ኃላፊዎች በሰጡት መግለጫ ጁዋር መሐመድና በቀለ ገርባን ጨምሮ በአጠቃላይ 35 ሚሊዮን ሰዎች በቁጥጥር ስር መዋላቸውን ገልጿል። እነ ጁዋር የተያዙት የሃጫሉ አስክሬን ወደ አምቦ ሲጓዝ ቡራዩ ላይ ተቃዋሚዎች መንገድ መዝጋታቸውና በመከልከላቸው አስክሬኑ ወደ አዲስ አበባ ተመልሶ በኦህዴድ ብልጽግና ቢሮ እንዲያርፍ ከተደረገ በኋላ ጁዋርና ደጋፊዎቹ በኃይል አስክሬኑን ለመውሰድ ሙከራ በማድረጋቸው ነው ተብሏል። በነበረው ግብግብ አንድ የኦሮሚያ ልዩ ፖሊስ አባል የተገደለ መሆኑም ተገልጿል። የጁዋር ጠባቂዎች ሁሉም በቁጥጥር ስር የዋሉ ሲሆን ይዘውት የነበረው 8 ክላሽንኮቭ መሳሪያ፣ 5 ሽጉጥና 9 የራዲዮ መገናኛዎች አብረው የተያዙ መሆናቸውን ኃላፊዎቹ አስተውቋል። ረቡዕ ሰኔ 24 ቀን የአዲስ አበባ ከተማ ሰላም የሰፈነበት መስሎ የታየ ሲሆን ንጋት ላይ በአዲስ አበባ ዙሪያ በአቃቂ በለገጣፎና በቡራዩ አካባቢዎች ወጣቶች ተቃውሞ ሰልፍ ለማድረግ ቢሰበሰቡም በጸጥታ ኃይሎች ተበታትነዋል። የኢንተርኔት አገልግሎቶች ዛሬም ተዘግተው ውሏል። ከሃጫሉ ግድያ ጋር በተያያዘ ሁለት ሰዎች የተያዙ መሆናቸውን የፌደራል ጠቅላይ አቃቤ ሕግ አስተውቋል። ከዚህ በተጨማሪ ማክሰኞ ሰኔ 23 ቀን በእንግሊዝ ሀገር የሚኖሩ የኦሮሞ ተወላጆች የኢትዮጵያ ኤምባሲ ቢሮ ውስጥ የመግባት የኤምባሲውን ሰራተኞች የደበደቡና ንብረት ያወደሙ ከመሆናቸው በላይ በእንግሊዝ አገር የሚገኘውን የአጼ ኃይለ ሥላሴን ሐውልት ማፍረሳቸው ተሰምቷል። በዋሽንግተን ዲሲ የስቴት ዲፓርትመንት በራፍ ላይም የተቃውሞ ሰልፍ አድርጓል። ሲፒጄ የተባለው የጋዜጠኞች መብት ተከላካይ ድርጅት የኢንተርኔት አገልግሎት በመዘጋቱና እንዲሁም የኦኤምኤን ጋዜጠኞች በመታሰራቸው አገዛዙን አውግዟል። ረቡዕ ሰኔ 23 ቀን የጤና ሚኒስቴርና የህብረተሰብ የጤና ኢንስቲትዩት ባሰራጩት የጋራ መግለጫ 1398 የላብራቶሪ ምርመራዎች ተደርገው 79 ሰዎች በቫይረሱ መያዛቸው ተረጋግጧል ብለዋል። በምርመራ ቫይረሱ የተገኘባቸው ሰዎች ቁጥር 6127 ሆኗል። ከቫይረሱ ተጠቂዎች መካከል 47 የሚሆኑት የአዲስ አበባ ነዋሪዎች ሲሆኑ 3 ከትግራይ፣ 13 ከአማራ፣ 5 ከሶማሌ፣ 11 ከአፋር መሆናቸው ተነግሯል። 14 አስክሬኖች በተወሰደው ናሙና በአንዱ ላይ ቫይረሱ መገኘቱም ሲገለጽ አንድ በህክምና ላይ የነበረ የ45 አመት ጎልማሳ በበሽታው ህይወቱ አልፏል ተብሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። ሰኞ ሰኔ 22 ቀን በተደረገው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ግብጽ በውጭ ጉዳይ ሚኒስትሯ አማካይነት ባቀረበችው ጥያቄ ኢትዮጵያ የአባይ ግድብን ውሃ መሙላት እንዳትጀምር የጸጥታው ምክር ቤት ተጽኖ እንዲያደርግ ተማጽናለች። የጸጥታው ምክር ቤት የአፍሪካ ህብረት የወሰደውን የአስታራቂነት ተግባር አወድሶ ሁሉም ነገሮች በስምምነት እንዲደርሱና የግል እርምጃ እንዳይወስዱ አሳስቧል። በመጨረሻም ማክሰኞ ሰኔ 23 ቀን በሱዳን የተለያዩ ከተማዎች የተቃውሞ ሰልፎች ተካሂደዋል። በዋናው ከተማ ካርቱምና እንዲሁም በዋና ዋና ከተማዎች በተካሄዱ የተቃውሞ ሰልፎች ሱዳናውያን የኢኮኖሚ መስተካከል እንዲደረግ፣ የአውራጃ አስተዳዳሪዎች ከሲቪሉ የተውጣጡ እንዲሆኑና እንዲሁም የአልበሽር አገዛዝ የተቃውሞ እንቅስቃሴ ሲያደርጉ የነበሩና በጸጥታ ኃይሎች ጉዳት የደረሰባቸው ዜጎች ተገቢው ካሳ እንዲከፈላቸው ጠይቋል። የሱዳን የሽግግር መንግስት ጠቅላይ ሚኒስትር የሰላማዊ ሰልፈኞችን ተወካዮች ያነጋገሩ ከመሆናቸውም በላይ ጥያቄያቸውን ተግባራዊ ለማድረግ የሚጥሩ መሆናቸውን ገልጸውላቸዋል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች ፕሮግራሞች ጋር አብራችሁን ትቆዩ ዘንድ በትህትና እንጋብዛለን።
የረቡ ሰኔ 24 ቀን 2012 ዓ.ም ተመረጠ የፍኖተ ዴሞክራሲ ሐተታ ያረረበት ያማስል ማን ነው ያረረበት ቀውስ የናጠው ማን ነው ማን ነው ኢትዮጵያ ቀውስ ሲነጣት የሚጠቀመው በስሜት ተገፍተው የሚከረፋ ወንጀል የሚፈጽሙትስ ማን ቀደም ብሎ አዘጋጃቸው ኢትዮጵያውያንን እርስ በርስ ማናከስ ለማንስ ይጠቅማል? አማራና ኦሮሞውን በተለይ ማጋደል የማን እቅድና ፍላጎት ነው? ከዚህ ቀደም ወያኔ መስጊድ ቤተክርስቲያን ያቃጥላል ራሱ ቦምብ አጥምዶ አፈንድቶ ኦነግ ነው እንዳለው ሁሉ አሁንም መሰል እርምጃዎችን ወስዶ ህዝብን ሊያጋድል እቅዳለው አትታለሉለት ወዘተ ስንል ቆይተናል ቦምብ አፈንድቶና ንጹሃንን ገድሎ በሌላ አላኮ ፍጅትን መጋበዝ ወያኔ የፈጠረው ሳይሆን አሜሪካም እስራኤልም ሲገለገሉበት የቆየ እርኩስ ስምሪት ነው የአገርን የፖለቲካና የሃይማኖት መሪዎች ገድሎ ህዝብን እርስ በርስ ማናከስ ልምዳቸው ነው ለጨቋኞች ዛሬ ሁኔታው ድብልቅልቅ ያለው በመድረክ ዋና የፖለቲካ ተንታኝና ተቺ ሆነው የተገተሩት ፖለቲካም ትንተናም የማያውቁ መሐይሞች ጥላቻን የሚዘፍኑ ዘረኞች ጋዜጠኛነት ንግድና ቀጥፈት ብቻ የመሰላቸው ከንቶች የደርግ ርዝራጆችና የወያኔ ቅጥረኞች ስለተሰማሩብን ነው ይህን ማለታችን የሚያስቀይማቸው የሚያስቆጣቸው እንደሚኖሩ እናውቃለን ሀቅ መራራናት መነገር ደግሞ ሁሌም አለባት ኢትዮጵያን ወደ ቀውስ በመክተት ማን ይጠቀማል ስንል የመጀመሪያው መልስ ወያኔ የሚል ነው ይህ የተገደለውን ዘፋኝ 5 ዓመት አስሮት የነበር አውሪያ አገዛዝ ከፍጹም ስልጣኑ በህዝብ ትግል ጠግ እንዲይዝ ከተደረገ ጊዜ ጀምሮ አንጎሉን እንደሳተ ሁሉም የታዘበው ነው ወዳጅ አሜሪካ እንደምትከዳው አስቦትም ስለማያውቅ ጸጉሩን መንጨት ተያይዟል ያማሞቶ የተባለውን ባለስልጣን ዛሬ በሶማሊያ የአሜሪካ አምባሳደር ነው በዘረኝነት ጫምባሳ ብለው ሊሰድቡት ቢሞክሩም ተመላልሶ ጉድ እንዳደረጋቸው ማመን ተገደዋል አሜሪካ ወዳጁ ጥቅሙ ብቻ መሆኑን ባለመረዳታቸው ሰለባ ሆነዋል ወደ ቀደም ፍጹም ስልጣናቸው ሊመለሱ ሲቅበዘበዙ አይተናቸዋል ናላቸው ዞሮና የከረመባቸው ዘረኝነትና ጸረ አማራነት አሁንም አውሯቸው ቀጀታቸውን አጥፈው ሲወራጩ ኢትዮጵያን ማመስ እንደበፊቱ ዋናው ተልእኳቸው ሆኖ ይገኛል ቅማንት ኮሚቴ በሚሉት ጎንደርን ሊያምሱና አማራን ሊያጠቁ ሲሞክሩ ከርመዋል በቤኒሻንጉልም እንዲሁ ወታደር ልከው ወጣቶቹን ተማሪዎች ያገተውን ሸኔ ተብዬ ወንጀለኛ ቡድንን አጠናክረዋል አሁንም ዋና ጣላታችን ኢትዮጵያዊነት ነው ባዩ ይህ ሰይጣናዊ ቡድን ግድያን ፈጽሞ ህዝብን እርስ በርስ አጣልቶ ቀውስ ሊፈጠር ዝግጁ ሆኖ የቆየ ነው አሁን ካለው ሁኔታም ተጠቃሚ ነኝ ብሎ አሳቢ ነው ቄሮ የተባለው ወንጀለኛ ቡድን ተንቀሳቅሶ ህዝብን እስከ ጎዳና እስከ አስቆጣ ድረስ ወያኔ ተርፍ ያመርታል በጠበት ሲሰፍን አሜሪካም ኮሎኔሉ ጭራሹን አልቻለበትም ብለው ወያኔን ጠጋ የሚሉ ይሆናሉ ብሎ ወያኔ ያስባል ከዚያ ባሻገር ደግሞ መረን የለቀቀ በቀል አለው ወያኔ በአማራው ላይ አማራ ዙፋኑን ቀማን አጼ ዮሐንስን አስወገደ በሚል ነው ቀደምም ትግሉን ጀምሮ ያስተጋባው የኦሮሞ ጽንፈኞች ወያኔ አስሮ የገረፋቸው ሁሉ መቀሌ ሄደው ከወያኔ ሰምረው ኮሎኔሉ ላይ መነሳታቸው ምስጢር አይደለም የቀቢጸ ተስፋ ነጠብራቅ የሆነውን የራሴ ምርጫ የሚለውን አደርጋለሁ ባዩ ወያኔ ከወዲሁ ትግራይ ለብቻዋ ሆና ምርጫ አከናውና በምስራቅ አፍሪካ የስልጣኔ ነጠብራቅ ስትሆን እየታየው በጭፍን መጋጃዎቹ ድረገጾች ላይ እያጻፈ ነው ወያኔ ኮሎኔሉን ማስገር ስላልቻለ እንደ ጠላው ግልጽ ነው የሚፈጠር ቀውስ ሁሉ ይመቸዋል ኮሎኔሉን ከጌታዎቹ ፊት ሊያሳጣም ይረዳዋል የቀረው ወንጀል በተከሰተበት አትራፊ ወያኔ ነው በቀድሚያ ወያኔና ጽንፈኞቹ ደግሞ ባልሆነ ወዲገርባ መይይት ወይይት ያዙት ከበፊቱ ነው በሂደቱ አብሯቸው የነበረው ለማ መገርሳ በአሜሪካ ተገስጾና ተደግሞ ሸብረክ ቢልም የኦሮሞ ጽንፈኞች ከወያኔ ጋር የተሳሰሩበት እጥብት አልተበጠሰም። የጸረ ኮሎኔሉ ሴራቸው ጀምሮ ታየ እንጂ አላከተመም። ነገር ዓለሙ ግራ ያጋባቸው መንጋዎች በተነዱበት እየተነዱ በወንጀል ነገሮችን ቢያደፈርሱ ሐቁን ሊደብቁት አይችሉም። ዛሬ የተገደለው ዘፋኝን እያደነቁ ነፍስ ይማር የሚሉት ብዙዎቹ በሱ መገደል ሰበብ ለተገደሉት ለተሰቀሉት ለተቃጠሉት አማራዎች ምንም ሲያዝኑ አላዳመጥንም። ዋናው ችግራችን እዚህ አካባቢ ይገኛል። ቀፎ አገር ወዳድነት ቀውስ በኢትዮጵያ መስፋፋቱን መስፈኑን ግብጽ መፈለጓ ሚስጥር አይደለም፣ የዛሬም አይደል። የጀፓን እንቅስቃሴ፣ ወልደአብ ወልደ ማርያምን የትግራይ ትግርኝ እንቅስቃሴ፣ የኦጋዴንን የመገንጠል ንቅናቄ፣ ኋላም ግንቦት ሰባትን ሳይቀር ደግፋ ያንቀሳቀሰች ግብጽ ናት። የሚደንቅ አይደለም። ኢትዮጵያን ማዳከምና በአባይ ላይ የበላይነትን ማስፈን ነውና ፍላጎቷ። የህልውና ጉዳይ ሆኖ ስለታያት አይፈረድባትም ማለትም እንችላለን። የሀገራችንን ጥቅም ማስጠበቅ የእኛው ግዳጅና ስምሪት መሆን ስለሚገባው። ግብጽ የአባይ ውሃ በኢትዮጵያ ለእርሻ ይውላል የሚል ስጋት የላትም። የውሃው ልክ በመጨመር ፈንታ ይቀንስብኛል እንጂ። አገራችንን የበደሉት መሪዎች በምንም አይነት የአባይ ግድብ ውሃን ኢትዮጵያ ለእርሻ እንደማትጠቀም ቃል ገብተዋል፣ ተስማምተዋል። ስለዚህ ግድቡ ሲያልቅ ልማት የሚታያቸው አጭበርባሪዎች ወይም አላዋቂዎች ናቸው። ግድቡ ሥራ ከጀመረ ገና የአያሌ ዓመታት ቀጠሮ ነው። አሁንም የሚገኘው ገንዘብ ማለትም መብራት ኃይል ተሽጦ ገቢነቱ ላገዛዙ ነው። ጸረ አማራው፣ ጸረ ኢትዮጵያው ዘረኛ አገዛዝ መንጋውን ይዞ ይደልልብናል ማለት ነው። ሌላ እንደምታ ወይም ትርጉም የለውም። ግብጽ በመጨወር ሆነ ቆይቶም ግድቡ እንደማይሞላ ስለምታውቅ በግድያ በጥብጥ መፍጠሩ አስፈልጋ አይሆንባትም። በኢንጂነር ስመኝ ተጠርጥረዋልና ግን ይህን መቼም አያደርጉም ብሎ መማል መፈጠም አይቻልም። ቀውስና ረብሻ ከመፍጠር የሚጠቀም ሌላ አብይ ኃይል አለ። ኢትዮጵያዊነት ያቸንፋል። በመንጋ ግድያ ሕይወታቸውን ላጡት ወገኖች ቤተሰቦች ጽናቱን ይስጣችሁ እንላለን። ዘረኝነት ይውደም። ይቀጥላል።
Fuck!
የትምህርት መለኪያ የእውቀት ማዛቢያ ሊሆን አይገባም። የተለያዩ እርከኖችን ፈጥሮ ሰውን ማደንዘዝ ማለት ብሎ ከተያዘ ዘመናት አልፈዋል። እውቀትን እነሱ በፈቀዱት አይነት መለካት መብትና ነጻነታቸው ሆኖ ቀርቷል። ደንቆሮና አዋቂ መባሉ ግን የተረፈው ለህዝብ ነው። በዚህ በነሱ መስፈሪያ ተለክቶ የወጣ ሲያራምደው የታየው አስመሳይነትን ግለኝነትን ስግብግብነትን ነው። ወንጀለኞች የፈለጉትን ግፍ ለመፈጸም አስቀድመው የሚዋደቁት ስልጣንን በእጃቸው ለማስገባት ነው። እኩልነትን አብሮ መወሰንን አይፈልጉትም። በዲሞክራሲ ስም ያጭበረብሩበታል። ጠባብ ጎጠኝነትን ያስፋፉበታል። በሕግ አሳበው ሕዝብን ያስሩበታል። በሕግ አሳበው ይዘርፉበታል። ይህን ሁሉ ሲያደርጉ መልሳቸው በሕጉ መሰረት የሚል ነው። ታላቁ የሰው ልጆችንና የተፈጥሮን ፍሬ መለኪያ የሆነው በረከተ መርገም ይህን ታዝቦ ነው የሚከተለውን ብሎ የነበረው። እንዲሆን ከሆነ አስበው መርመረው ስልጣንን የሰሩት ደግሞም ማስተዳደር ህግም ሆነ መንግስት እነዚያ ጁጆች የዋሆቹ ፍጥረት ፕሌቶ አሪስቶትል ሁላቸው ሊቃውንት ይህን ግብዝ ሐሳብ ከግብ ሳይደርሱት በስራ ላይ ሳይውል ገና ሲወጥኑት ይሻላቸው ነበር አፎቿን ከፋፍታ ብትወጣቸው መሬት። ይህንን ተንኮላቸውን ተረድቶ ህዝብ በተቃውሞ ሲንቀሳቀስ መከፋፈያ መሳሪያቸውን ይዘው ከችላሉ። የገንዘብ ዳረጎት የጥቅማ ጥቅም ሽንገላ ለማዋዣ ይቀርብለታል። አልፎም እርስ በርሱ እንዲጠፋፋ ፕሮፓጋንዳቸውን ያጧጥፉበታል። ስለ ህጉ መጠየቅ ወንጀል ነው ብለው ህዝብን ያስፈራሩታል። በዚህም ነው የኢሃፓን የነቁ ወጣቶች ደንቆሮች ነበሩ ብሎ ለመሳደብ የሚደፍሩ ማህይሞችን ማሰማራት የቻሉት። በቀይ ሽብር አዋጅ ራሳቸውን ለመስዋዕትነት ያቀረቡ ወጣቶች በምንም መልኩ ደንቆሮ የሚሰኙ እንዳልሆነ የትምህርት ቤት ጓደኞቻቸውም ሆኑ ገዳዮቻቸው የሚመሰክሩት ጉዳይ ነው። በድንቁርና ሳይሆን ቀድሞ በመንቃታቸው ቢወነጅሏቸው ይሻላል። በመንቃት ላይ ባሉ ፍጡራን መካከል ህይወት የምንለው እንደ ጥሬ እህል በኑሮ ምጣድ ላይ ቢቆላ ቢማሰል የበሰለው ያራል ጥሬው እስኪበስል ተብሏልና ማለት ነው። ወንጀላቸው የተሰጣቸውን ተልእኮ በጀ ብለው አላስፈጸሙም። ለባዕዳን አላጎበደዱም። ራስን ለሌሎች ሲሉ መስዋዕት ማድረግ ድንቁርና መሆኑን አልተረዱም። ችኩሎች ናቸው። ችኩልነታቸው የተሰጣቸውን ሁሉ በትዕግስት ተቀብለው እንደሌሎቹ ራስን ለትልቅ ክብር ማሳጨት ሲገባቸው እስር ወርዶ ከድሆች ጋር መልኮስኮስን መምረጣቸው ተምሮ የማወቅ መለኪያ ያልገባቸው መሆኑን ነው የሚያሳየው በሚል ነው ክሱ። እውን እነ በረከተ መርገምና መሰል የዚያ ትውልድ የሥነ ጽሑፍ ሥራዎች የትምህርትንም ሆነ የማወቅን ጥግ እነሱ በሚሉት መልኩ ይመሰክራሉ? የዚያ ትውልድ ንቃት እንኳንስ በኢትዮጵያ በአፍሪካም ደረጃ የታየ አልነበረም። አላዋቂነት እንዲሸፈን ማስመሰል ገኖ እንዲወጣ مدرك تلقوا تشونونا يأوكات مالت كيو تقوار سايحون ورين ديهون عدرقو تال سايقال لغو فريوتشن سايطار ورين يوتشن عبراك تواسايي تونال بموانوم ياغر بحلو ليك اتانيقو يبقى تمهر تسلطنو آكي تابلوال دفتران نتانيقو دكتر نتدن كوين نقرال لنقرو كما من بهمم لاي إيدار الربيع متاو زمناويو كيلينانجي أغر بهلاويو داماكا سيايد اللم يام هونوغن شمياو رجاو كلو باوكات لمدمك سايهون بكابا لما شبرك موانو إيتايينو النزي تقد صلا سموش بموازر فسايكارو يكيس دكتر يكولونيل دكتر يزفاين دكتر يكبر دكتر يتبالو واناون يتسمان ربط المويا يمياس رسومت تريوتش يهونو متوال دكتر انجينير تبلو باندلاي يميت الربط اگر منالبات كاميريكا وچ اتيوبيا تونالج اتيوبيا اهون اهون كوچ اسقباتشو كالو دبستكار بفيت انياو زمن كانياز ماج فيت اوراري تبلو باندلاي قصل سم ايستم ጋሻ ስራለካ እንዳለው አንዴ ጨነቀው ሰው ማለት ነው ሁሉም በየክፍላቸው መጥሪያዎች አሏቸውና እስቲ ለመሆኑ የህክምና ሙያተኛውን ማንን በለው እሱንም ዶክተር አረ የራሳችንን እናክብር ሐኪም ወርቀነ ለዚህ ነው ጫዋስማቸውን የመረጡት ሐኪምን እንጂ ዶክተርን አልፈለጉትም ከቀልባችን እንሆን كزيات ولد النمر دل ليت بياز
راشنا كلاي كنتو دل دلا اغوزان تشادو سبال بلبولا بغامونا كرنت تتها جمنا كتينتا زمتن وانتنا كبنا
በዘረኞችና ጽንፈኞች የምትጠፋ ኢትዮጵያ የለችም ወደፊትም አትኖርም ከአእምሮ በለጠ አዲስ አበባ አሳ በለምነው ዘንዶ ዝናብ በለምነው በረዶ ይላል የሀገሬ ሰው የማይሆነው ሆኖ የሚሆነው ሳይሆን ቀርቶ ሁኔታዎች ሲዘበራረቁበትና ውጤት አልባ ሲሆኑበት የሚናገረው ነው የኢትዮጵያ ህዝብ የወያኔ ዘረኛ አገዛዝ ከነግሳንግሱ ወደ መቀመቅ ይወረድ ብሎ የታገለው መስዋዕትነትን የከፈለው ስሙንና ቅርጹን ለዋውጦ ኦህዴድ ኢሃዴድ የሚባል ሌላ ዘረኛ አገዛዝን መልሶ በጫንቀው ላይ ለማስቀመጥ አልነበረም ያውም የአስመራዎቹን እነ ኡነግልና የአሜሪካ ጽንፈኞች የሆኑትን እነ ጁሃርን በዙሪያው አክተልፍሎ ከጦጣ የዋለ ጉሬዛ እህል ፈሽቶ ገባ እንደሚባለው ወያኒ ጉያ ተጠንተው ወያኒ ጉያ አድገው ወያኒ ዘረኛ ጸበል ተጠምቀው ካደጉ ቡድኖች የሚጠበቀው ዘረኝነት እንጂ የሚፈልገው ህዝባዊ ለውጥ ሊሆን እንደማይችል የተናገሩ የጻፉ የተነበዩ አስተምሯቸውን በሐቅ ስለሐቅ የሰጡ ሁሉ አድማጭም ሆነ ሰሚ ጆሮ አላገኙም ነበር ዛሬ ዘረኝነት ከኢትዮጵያ ተወገደ መወገድ እንኳን ባይታይ ጀምሮ እየታየ ነውን ብሎ መጠየቅ አግባብነት አለው። ወን አዲሶቹ ሹሞችና ወያኔ ተለያይተዋል ወይስ የተጣመረና የተባበረ ሴራቸውን እየሸረቡ ነው ብሎ ሁኔታዎችን አስኖት ሰጥቶ መመርመር ይገባል። የተጀመረው ለውጥ እንዳይደናቀፍ የለውጥ ኃይሉ ወዘተ የሚሏቸው ቃሎችና ሐረጎች የአዲሶቹ ሹሞችና በዙሪያቸው የተሰለፉ ወገኖች በየመድረኮቹ በየመገናኛ ብዙሃን በየምክር ቤት ተብየው በየጋዜጣው ወዘተ ውጃ የመቀስቀሻ ነጥባቸው ነው። በኢትዮጵያ ያለው ተጨባጭ ሁኔታ ይህንን አይነት አስተምህሮ ውሃ የማይቋጥር መሆኑን ያረጋግጣል። ትልቅ ስህተትም መሆኑን ይመሰክራል። ለውጥ ሲባል የተበላሸው ስርዓት የሚመራበትን ስርዓትና ሪዮት ዓለምን መጠገን ሳይሆን ከስሩ መንግሎ መጣል የሚቻልበትን ሁኔታ ህዝብ በእጁ ማስገባት የሚቻልበት ሁኔታ ሲመቻች ብቻ ነው። የስርዓቱ መጨቆኛ ተቋማት ወደ ዲሞክራሲያዊ ተቋማት ሲቀየሩ ነው። ዜጎች በየትኛውም የሀገሪቱ ክፍል ተዘዋውረው መስራት ሀብት የማፍራት መብታቸው በምንም በማንም የማይሰደሰግበት ምቹ ሁኔታ ሲፈጠር ብቻ ነው። የዘረኝነትና ጽንፈኝነት ድንበር ሲፈርስ ብቻ ነው። በተለይም ከአርባ ዓመታት በላይ ስር የሰደደና ሀገራዊና ህዝባዊ ጠንቅ የሆነው ዘረኝነትና ጽንፈኝነት ሲወገድ ወይም ዘረኝነትን የሚጸየፉ አመለካከቶች መስተናገድ የሚችሉበት ሁኔታ ሲመቻች ነው። የኢትዮጵያን ህዝብ ከማግባባት ወደ መለያየት ከፍቅር ይልቅ ወደ ጥላቻ ማዕበል የዘፈቁ በዜጎች ላይ ኢሰብአዊና ዘግናኝ ተግባራትን የፈጸሙ የሀገር ሀብት የዘረፉና ያዘረፉ የሥርዓቱ ቁንጮችን በህግ ተጠያቂ የሚያደርግ እርምጃ ሲወሰድ ነው። እየሆነና እየታየ ያለው ግን ወንጀለኞችና ጨፍጫፊዎችን በድጋሚ ተመልሰው ሲሾሙ ወይም የድብቅ ሴራ ሲያጠነጥኑ ወይም በየብሔሩ ጓዳ እየተደበቁ ጸረ ሀገር፣ ጸረ ህዝብ፣ ጸረ ሰላም ሴራዎችን ሲጎነጉኑ ነው። በሥርዓቱ ላይ የተለየ አመለካከት ያላቸው የፖለቲካ እስረኞች ዛሬም በእስር እየማቀቁ ነው። የኢሃፓ አመራሮችና አባላት ዛሬም በእስር ላይ ናቸው። የደጃዝማች ተሰማ እርገጤ ልጆች ዛሬም አልተለቀቁም። ሌሎችም በርካታ ኢትዮጵያውያን ደብዛቸው እንደጠፋ ነው። ወዴት ደረሱ? ታስረዋል ወይስ ተገለዋል? ምላሽ የሚሻ ትልቅ የፖለቲካ ጥያቄ ነው። እርግጥ ነው ለፖለቲካ ፍጆታ ሲባል የተፈቱ የፖለቲካ እስረኞች አሉ። በደረቅ ወንጀል የተከሰሱ ዘራፊዎችና እንደነ ታምራት ገለታ የመሳሰሉ ጠንቋዮች ሳይቀሩ ተፈተዋል። ከሰሞኑ እየተወሰደ ያለው የጅምላ እስር የሚነግረን ነገር ቢኖር እስረኛ በምህረት ስም ማስለቀቅ የቦታ ማስለቀቅ ተግባር መሆኑን ነው። በተለቀቀው ቦታ አዲሶቹ ሹሞች በገፍ እያሰሩበት ነው። ወጣቶች፣ ጋዜጠኞች፣ የፖለቲካ አመራሮችና አባላቶቻቸው እንዲሁም በሹሞቹ አገዛዝ ላይ ቅሬታና ተቃውሞ አላቸው የሚባሉ ዜጎች በገፍ እየታሰሩ ነው። እንደ ወያኔው አገዛዝ ጸረ አማራ አቋም በሹሞቹም እንደቀጠለ ነው። ነጻ ሐሳብን ማንሸራሸር፣ ነጻነትና መናገር፣ መደራጀት፣ መሰብሰብ ቀርቶ ጋዜጣዊ መግለጫ የመስጠት መብትም የታፈነና የተዘጋ መሆኑን በነስክንድር ነጋ ላይ በግልጽ ተስተውሏል። ሹሞቹ ወያኔ ኢህአዴግ የሚለውን ኦዴፓ ኢህአዴግ በሚል የስም ለውጥ ተስተው የብሔራቸውን የበላይነት ለማረጋገጥ ተግተው እየሰሩ መሆናቸውን ህሊና የለንም የምንል ካልሆንም በስተቀር በግልጽ የሚታይ እውነት ነው። ሹሞቹ እነ ኦነግን ከአስመራ ጀዋርን ከአሜሪካ አስመጥተው በክብር ተቀብለው በዙሪያቸው ኮልኩለው የህቡ መንግስቶች ወይም የወንጀል ተግባር ፈጻሚዎች አላደረጓቸውም ማለት ስህተት ነው። ዛሬ በአዲስ አበባ ከ10,000 በላይ የሚገመቱ ሲቪል ጆሮ ጠሪዎች መረጨታቸውን እናውቃለን። እነዚህ ህገወጥ ቡድኖች የስርዓቱና የሹሞቹ የህቡ ወንጀል ፈጻሚዎች መሆናቸውንም እናውቃለን። የነስክንድር ነጋን ጋዜጣዊ መግለጫ አደናቃፊዎቹና ሰላም ነሺዎቹ የነዚህ ቡድን አባላት ናቸው። በግልጽ ከሚሰሩ መንግስታዊ መዋቅሮች ውስጥም የሚመደቡና የሚሾሙ ሁሉ የሹሞቹ ብሔር ተወላጆች መሆናቸውን ለማረጋገጥ ወደ ፍርድ ቤቶች፣ ፌደራልና አዲስ አበባ ፖሊስ፣ መብራታይ እንደ ባንክ እና ሁምሩክ በመሳሰሉ የገንዘብ ተቋማት በአዲስ አበባ ቀበሌዎች ክፍለ ከተሞችና መስተዳድሩን እየዞሩ መመልከት ይቻላል። የብሔር ብሔረሰቦች ጥያቄ ከዲሞክራሲ መርካ ተነገጠ በአግባቡና በልኩ ከተሄደበት የዲሞክራሲ ጥያቄ መሆኑ የሚያከራክር ጉዳይ ሊሆን አይችልም። እንዳለመታደል ሆኖ በኢትዮጵያ ውስጥ የተነሱ የብሔር ጥያቄዎች በአብዛኛው አፍራሽነታቸው ከገንቢነታቸው ይልቅ ያመዘነ ሆኖ ይስተዋላል። ኢትዮጵያ ማነች? የነማን ሀገር ነች? የኢትዮጵያውያን የጋራ ሴቶች ምንድናቸው? የኢትዮጵያውያን ታሪክስ ምን ይመስላል? ችግሮቻችን ኢትዮጵያን ማዕከል ባደረገ ዲሞክራሲያዊ ስርዓትና መርህ በመፍጠር ተቻችሎ መኖር የተሻለ አማራጭ ወይ መገነጣጠሉ ወዘተ በሚሉ መሰረታዊ ጥያቄዎች ላይ ዘላቂ መፍትሄዎችን ለመሻት ከህሊናዊ ፍርድ ይልቅ ስሜት ያሸነፋቸው ሆነዋል። ከዚህ አንጻር አብዛኞቹ በጠባብነት ዘረኝነትና ጽንፈኝነት የተመረዙ ሆነዋል። መገነጣጠልን አቀንቃኞች በመሆናቸው ለኢትዮጵያ ሀገራችንና ዜጎቿ ጠንቀኛ ህመሞችና በሽታዎች ሆነዋል። በቀላሉ የማይድን ሀገራዊና ህዝባዊ በሽታ ኢትዮጵያ የሰው ዘር ቅድመ አካል የሆኑት የነሉሲ መገኛ ሀገር የብዙ ብሔር ብሔረሰቦች መኖሪያ የጋራ ሀገር መሆናንና እንደ ሀገር ያለፈችባቸውን በጎና መጥፎ የጋራ ታሪኮች ላይ የውሸት ትርክት ዘመቻ ክፋቶች ሆነው ይስተዋላሉ። ኢትዮጵያ ከአፍሪካ ሀገራት በተለየ መልኩ የርሳ የሆነ መንግስታዊ ስርዓትና ቅርጽ ይዛ የነበረች ሀገር መሆኗን እንኳንስ እኛ ኢትዮጵያውያን የባዕዳን ታሪክ ጸሐፊዎችም የሚያረጋግጡትና የሚመሰክሩት እውነት ነው። የሱንም ያህል የኢትዮጵያ ታሪክ ወደ ኋላ ቢቆጠር ማንኛውም ዘር ጎሳ ወይም ብሔር ወይም ብሔረሰብ ነግሶ በብቸኝነት ኢትዮጵያን ይገዛበትና ያስተዳደረበት ጀጂም ሆነ ስርዓት አልነበራትም። አገው አማራ፣ ትግሬ፣ ኦሮሞ፣ ወላይታ፣ ሲዳማ ወይም ከሌላ ብሔረሰቦች ወይም ነገድ ወጥቶ ኢትዮጵያን በዘር ተጠራርቶ የገዛበት የታሪክ ዘመን የለም። ከዛሬዎቹ ጉዶች በተቀር ሁሉም የኢትዮጵያ ብሔር ብሔረሰቦች በጥምር የብሔር ብሔር መንግስት በእንግሊዘኛው መልቲ ኤትኒክ ስቴት ሀገር እንደነበረች ነው የታሪኳ መዛግብቶች የሚመሰክሩት። ዘረኞችና ጠባቦች ኢትዮጵያ በአንድ ብሔር የተገነባችና የአማራው ህዝብ በጭቋኝነት የኖረባት ሀገር ናት የሚለው የውሸት ትርክት አፍራሽነቱ የጎላ የሚሆነው ከዚህ ላይ ኢትዮጵያ ከሌሎች የአፍሪካ ሀገራት በብቸኝነት በቅኝ አገዛዝ ስር ታትወደቅ የመጣባትን ጠላት ሁሉ አሳስራ መመለስ ከቻለችባቸው በርካታ ምክንያቶች ውስጥ ይኸው የህብረ ብሔር መንግስት ባለበት ሀገር መሆኗ ያስገኘላት ጠቀሜታ መሆኑ በዋነኛነት ተጠቃሽ መሆኑ እየታወቀ ለዛሬዎቹ ዘረኞችና ጠባቦች አይታያቸውም። የውሸት ትርክት አድርገው ያራክሱታል። የኢጣሊያ ወረራን ለመመከት አጼ ምኒልክ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ጫፍ ያደረጉት የክተት ጥሪ የተላለፈውም ሆነ ዘመቻው የተመራው በመንግስታዊ መዋቅሮቻቸው የመሆኑ በጎ ትርክት ለዛሬዎቹ ጥንተኞችና ጠባቦች አይታያቸውም። ይህ የረጅም ጊዜ ታሪካዊ ትስስር በዜጎቿ ላይ ኢትዮጵያ ማንነቷ ኢትዮጵያዊ አርበኝነትን ኢትዮጵያዊ የስነ ልቦና ኢትዮጵያዊ የጀግንነት ባህል አስረጽዋል። እነ ዘራይ ድረስ፣ እነ ሞገስ አስተዶም፣ እነ ሀብተ ጊዮርጊስ ዲነግዴ፣ እነ ዑመር ሰመተር፣ እነ ጃጋማ ኬሎ፣ እነ በላይ ዘለቀ ወዘተ ራሳቸውን ኢትዮጵያዊ አድርገው እንጂ ጎሳ ወይም ብሔር ብለው አልነበረም። እነዚህና ሌሎች ኢትዮጵያውያን ጀግኖቻችን የሁሉም ብሔር ብሔረሰቦች የኢትዮጵያዊ ጀግንነት ሞዴል መሆን ሲገባቸው መዘከር መወደስና የትውልድ ውርስ መሆን ሲገባቸው የዘመኑ ጠባቦችና ዘረኞች የውሸት ትርክት ሰለባ መሆናቸው አሳዛኝም አሳፋሪም የሆነ የክህደት ገጽታቸው ነው። ሁሉም ኢትዮጵያውያን የረጅም ዘመን ያስቆጠረ አብሮነትና አንድነት ነበራቸው ሲባል በተለይም በዘመነ መሳፍንት ዘመነ በየአካባቢው በበቀሉ የጎጥ ገዢዎች ለእርስ በርስ ግጭትና መጎዳዳት የጋበዟቸው የገፋፏቸው ቢሆንም ይህ የገዢዎች ተግባር እንጂ የህዝቦች እንዳልነበር የታሪክ ሰነዶች ይመሰክራሉ። በጎጥም ሆነ በሀገራዊ ገዥዎች መጨቆንና መመዘብ የሁሉም ኢትዮጵያውያን የጋራ ችግራቸው ነበር። ዛሬም መጨቆንና መዘረፍ አልተወገደም። ኢትዮጵያ በተፈጥሮ ሀብት የታደለችና የበለጸገች ብትሆንም ዜጎቿ ከኋላ ቀርነትና ድህነት ማቅ ውስጥ መዘፈቋ ያንገበገባቸውና ያስቆጫቸው የችግሮቿ ሁሉ መንስኤዎች ብልሹ አገዛዞች መሆናቸውን በውል የተረዱ የ1960ዎቹ የኢሃፓ ትውልዶች ተጋድሎ የሚመሰክረው እውነት ቢኖር ይህንኑ ሀቅ ነው። ዘር፣ ቋንቋ፣ ሃይማኖት፣ ጾታ፣ ጎሳ ወይም እድሜ ሳይከፋፈላቸው በአንድነት መራራ ትግል ውስጥ የገቡት የአባቶቻቸውን የእናቶቻቸውንና የአያቶቻቸውን ኢትዮጵያዊ አርበኝነት ኢትዮጵያዊ ስነ ልቦናን ወርሰውና ሰንቀው መሆኑን ታሪክ አይሽረውም፣ አይበርዘውም፣ አይክደውም። በሌላ በኩል የኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትተዳደር የተባበሩት መንግስታት የወሰነው ሲፈርስ የኤርትራ ወጣቶች በጀባሃ ኋላም በሻቢያ ማካኝነት ለተቃውሞ ወደ ኤርትራ በረሃዎች ገቡ። ጀባሃና ሻቢያ የነበራቸው ድጋፍና እርዳታ ሲያገኙ የነበሩት ከታሪካዊ ጠላቶቻችን ዘንድ እንደነበርም አይካደም። በዚህም የፌዴሬሽን ስምምነትና ፌዴሬሽን ይመለስ ከሚል ተገቢና ፍትሃዊ ጥያቄ ወደ ጽንፈኛ የመገንጠል ጥያቄ አጦዙት። ይባስ ብሎም ኢትዮጵያ የኤርትራ ቅኝ ገዢ ሀገር ስለሆነች ጥያቄያችን የብሔር ጥያቄ ሳይሆን የቅኝ ግዛት ጥያቄ ነው ከሚል ጽንፈኛ አዙሪት ውስጥ አስገቡት። መፍትሄው መገንጠል ብቻ መሆኑን አወጁ። የውሸት ታሪክ ግጭትና ትርክት ከዚህ ጀምሮ ቢባልም ስህተት ማለት አይቻልም። ሻቢያ ኢትዮጵያን ለማፈራረስና ለመገነጣጠል ወያኔ የተባለውን ጸረ ኢትዮጵያ ቡድንን በአምሳያው ቀርጾ አቋቋመው። ወያኔም ከሻቢያ የሚሰጠውን ትዕዛዝ መቀበልና ማገልገሉን ቀጠለ። ወያኔም የኤርትራ ጥያቄ የብሔር ጥያቄ ሳይሆን የቅኝ ግዛት ጥያቄ መሆኑን በማኒፌስቶ አስቀመጠ። የወያኔ ማኒፌስቶ ትግራይን ከኢትዮጵያ አስገንጥሎ ነጻ ሀገር መመስረት መሆኑንም አስቀምጧል። ወያኔ ለትግራይ ህዝብ በጠላትነት ያስቀመጠው የፖለቲካ አገዛዙን ሳይሆን የአማራ ህዝብን ማድረጉም የቆሸሸ ታሪኩ አካል ነው። ወያኔ በ1983 ዓ.ም ወደ ስልጣን እንደመጣ የመጀመሪያ ስራው ኤርትራን መገንጠልና ማስገንጠል ሆነ። ኦነግ የተባለው የኦሮሞ ጽንፈኛ ቡድንም አላማና ግቡ ኦሮሚያ ከኢትዮጵያ መገንጠል የሚል እንደነበር ታሪኩ ይዘክረዋል። እንዲያውም ስለ ኢትዮጵያዊነቴ ድርድር ፈልጋለሁ የሚል ጽንፈኛ አቋም እስከመያዝ ደርሶ እንደነበር ይታወሳል። ዛሬም ከዚህ አቋሙ ላለመላቀቁ የኢትዮጵያ ህዝብ የሚያውቀው ነገር የለም። እንግዲህ ሻቢያ፣ ወያኔ፣ ኦነግ፣ ተኢህዴን፣ ኦህዴድ፣ ደኢህዴን ሌሎች መሰል ጸረ ኢትዮጵያ ኃይሎች እነ አሜሪካ ጋር በመመሳጠር 1983 ዓ.ም ድል ቀናቸው። ኢትዮጵያን ማፈራረሻ ህዝባን መበታተኛ የሚሆን የፖለቲካ ስልጣኑን ተቆጣጠሩ። ወታደራዊ ኃይሉን፣ ህገ መንግስታቸውን፣ ደህንነታቸውንና ፖሊሲዎቻቸውን ሁሉ ለዚህ እኩይ ዓላማቸው ማሳካያ አድርገው ቀረጿቸው፣ አዋቀሯቸው። በኢትዮጵያና ኢትዮጵያዊነት ላይ ከፍተኛ የማዳከምና የማጥፋት ዘመቻ ተካሄደ። ኢትዮጵያዊ አብሮነትና አንድነት እንዲሁም ኢትዮጵያ የሁሉም ኢትዮጵያዊ፣ ሁሉም ኢትዮጵያዊ የኢትዮጵያ የሚነው ስነ ልቦናና ትስስር በህገ መንግስቱ ተበጠሰ። ለኢትዮጵያውያን የክልል ድንበር ፈጠረላቸው። የህገ መንግስቱ መግቢያ ላይ የተቀመጠውን መመልከት ይቻላል። ከመግቢያው ላይ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ይላል። የዚህን የወያኔ ህገ አራዊት ኢትዮጵያን ያፈረሰና ህዝቦቿን ይበታተነ መሆኑን ከሌሎች ሀገራት ህገ መንግስት ጋር አነጻጽረን እንመልከተው። አሜሪካ ውስጥ ከ140 እስከ 150 የሚደርሱ ብሔረሰቦችን ይዛለች። የህገ መንግስታቸው መግቢያ ግን እኛ የዩናይትድ ስቴትስ ህዝብ ብሎ ይቀጥላል። ህንድም በውስጧ ከ150 በላይ የሚገመቱ ብሔረሰቦችን ያዘች ስትሆን የህገ መንግስታቸው መግቢያ እኛ የህንድ ህዝብ ብለው ይጀምራሉ። በውስጡ ብዙ ሀገራትንና ህዝቦችን አቅፎ የያዘው የተባበሩት መንግስታት ቻርተር መግቢያንም ለማነጻጸሪያነት መውሰድ ይቻላል። የዚህ ቻርተር መግቢያ እኛ የተባበሩት መንግስታት ህዝቦች ይላል ከነዚህ ሀገራትና ከተባበሩት መንግስታት ቻርተር አንጻር ስንቃኘው ኢትዮጵያ በህገ መንግስቱ መሰረት ብሔር ብሔረሰቦች የተለያዩ ሀገራት ተደርገው የተቀረጹ ናቸው። በወያኔ ኢህአዴግ ህገ መንግስት መሰረት ኢትዮጵያውያንን የተለያየ ድንበር ያላቸው የተለያዩ ሀገራት አድርጎ አቀምጧቸዋል። ክልል በተባለው የዘራወቀቀር የዜጎቿን አብረውነት ተጣጥሷል። ይህንን እውን ማድረጊያ ደግሞ አንቀጽ 39 ተቀምጧል። ውድ የፍኖተ አድማጮች፣ እነዚህ ዘረኞችና ጠባቦች ዛሬ ሀገራችንና ዜጎቿ ለደረሱበት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ቀውሶች ሁሉ ተጠያቂዎች ናቸው። አዲሶቹ ሹሞች ሳይቀሩ ህገ መንግስታችን በህገ መንግስቱ ብቻ እንተዳደራለን እያሉ የሚያፌዙብንም ይህንኑ ሴራቸውን ስለሚያውቁ ነው። የሀገራችን ኢትዮጵያና የዜጎቿ የሰላም ጸሮች ናቸው። የአብሮነትና አንድነታችንም ጸሮች ናቸው። አላማና ግባቸው ሁሉ ያነጣጠረው በኢትዮጵያ ህልውና እንዲሁም የዜጎቿ የጋራ ህይወት ጥፋት ነው። እነዚህ ቡድኖች ተወለድንበት አደግንበት ወክለናል ለሚሉት ብሔርም ሆነ በጥቅሉ ለኢትዮጵያ ህዝብ የለየላቸው ጠላቶች ናቸው። ከኢትዮጵያ አልፎ ለጎረቤት ሀገራት እንዲሁም ለዓለም ህዝቦች ሳይቀር ዘረኝነት ሊወገዝና ሊጠፋ የሚገባው ጉዳይ ነው። የኢትዮጵያ ህዝብ ለነዚህ ዘረኞች ተባባሪ ወይም መደበቂያ ሆኖ ማገልገል ወይም በዝምታ መመልከት ሳይሆን በተባበረ ኃይል መታገል ነው። የሚሰጣቸው የተግባር ምላሽም ከእንግዲህ በዘረኞችና ጠባቦች የምትፈርስ ኢትዮጵያ የለችም፣ ወደፊትም አትኖርም። በወያኔና ተባባሪዎቿ የሚበተን ህዝብም የለም። አባቶቻችንና እናቶቻችን በደምና አጥንታቸው ያቆዩልን ኢትዮጵያ በአንድነት በአብሮነት በፍቅር በውይይት ካስፈለገም እስከ ደምና ህይወት መስዋዕትነት በመክፈል እናስከብራታለን። ለዚህ ደግሞ እንነጋገር፣ እንደራጅ፣ ተባብረን እንታገል። ያለ ጥርጥር እናቸንፋቸዋለን።
I'll put him. 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 ሙሴ መጣልን ስንል ዋሾና ቀጣፊ ፋሽስቱን ሰደውት ነጋን አገኘን ስንል ቦምበር አታለው በብልጽግና ስም ከሹም ደምረውት ብርሃኑ ልጅ ጣልቶ አሬ መካውን ጨት ጸያፍ አድርገውት ክደቱም ተንፈራጦ ለዓለም ሞት ሲያጣጥር ባይናቸው ስላዩት ተስፋፊውን ሱዳን ተከባክቦ ይዘው ያሽሞኖመኑት ታገሩ እንዳይኖር በታንክ በመትረየስ አማራን ሲያፈጁት መፍትሄ ያለውን ሁሉንም ያቀፈ የሽግግር መንግስት ስር ነቀል ነው ብለው በሽብርተኝነት በአሰጥ ሲከሱት ሙሉ ጠፋኝና አማራጭ ያለውን መንጋዎቹን ሳይቀሩ በክደት ሲያጣጥሉት ባንተ ያምራልና አንድየው ኢህአፓን እስቲ አንዳርገን በሉት። ውሸት የሌለበት እውነቱ ሲቀዳ ከኢህአፓ ጓዳ ከአምሳ መታት በላይ በማተቡ ጸንቶ አገሩን ሳይከዳ እየታገለላት ከጠላት ተጋፍጦ እየሞተ እየደማ ከቶ ለምን ይሆን ከሰበላ ዋልዳ እንደሚያወርድበት የውሸቱናዳ በነጋ በጠባ ደግሞ ስላገር ቋሚ ሀቀኛ ሰውና እንዴት እውነት መስካሪ ከፍኖ ተበቀረ ሌላ ሚዲያ ታጣ ሲሉ ሰምቼ ነበር ሙሽሮች በራፍ ደርሰው ድስቱን ይጥዳሉ ግመሎች ቢጓዙም ውሾች ይጮሃሉ ተራ ቀደም ሰልፉ እርስ በርስ ተጠላልፎ ውሉ እየጠፋ ህዝባዊ ትግሉ ከሽፎ እንድንቆርጥ ተስፋ ሀብሮ ጀማሪ ኮሾ ተቃዋሚን ገዢው እያስፋፋ የፈረኞች ሴራ መንጋውም ተወናብዶ አብሮ እያስካካ በጊዜውም ቢሆን ህዝቡ ተሸበረ አገርን ተናወጠች ለህልውና ቆሞ የሚታደጋትን አንድየዋን ጀግና በአይኗ እያማተረች ጉራም አይከጅለው የበክሩ ልጅዋም አንድየው ይሃፋ ለህልውና ሲል ሁልጊዜም በጽናት ከጎና ነውና በጊዜያዊ ድሉ ጠላት ቢፈነጭም ተዝባችን ናፍነት አይጠራጠርም። አንድየው እያለ ዲሞክራሲያዊ ኢትዮጵያም መገንባቷ አይቀርም። ድልበት ግን ኢትዮጵያ ለዘላለም ትኑ።
Yeah. Chabalo, 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 chab